ይህ የአሜሪካ ድምጽ ነው። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን ዝግጅት አሁን ጀመረ።
ከኦሮሚያ ክልል ባገኘሁት መረጃ መሰረት ጥቃት የደረሰባቸው ሰዎች ቁጥር 338 ነው።
የኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት የፕሬስ ኃላፊ ብለኔ ስዩም ነው የሰማችኋቸው። ለሙሉ ዘገባው በዕለቱ አብይ ርዕስ ይመለሳሉ። ሐሙስ ሰኔ 23 2014 ዓ.ም ጤና ይስጥልኝ፣ እንደምን አመሻችሁ ክቡራትና ክቡራን አድማጭ ተመልካቾቻችን። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። አቀናባሪያችን ኤልያስ አስማረ፣ የቴክኒክ መሐንዲሱ ኦድሪየስ ሪገስ ነው። ሰዓቱ የዓለም ዜና አቅራቢ ቆንጅት ታየ ከተቀሩት ባልደረቦቻችንና ዘጋቢዎቻችን ጋር በመሆን እስከ ምሽቱ 4 ሰዓት አብረናችሁን ዘልቃለን። አሁን የሰዓቱን የዓለም ዜና።
ጤና ይስጥልኝ፣ እንደምን አመሻችሁ አድማጮች። የምሽቱን የዓለም ዜና የማሰማችሁ ቆንጅት ታዬ ነኝ። ኢትዮጵያ በሰሜኑ የሀገሪቱ ክፍል በተካሄደው ጦርነት ውስጥ ፈጽማለች የተባሉ የሰብአዊ መብቶች ጥሰቶችን እንዲያጣሩ የተሰየሙ የተባበሩት መንግስታት ድርጅት መርማሪዎች አዲስ አበባ እንዲገቡ ፈቃድ ማግኘታቸውን ዛሬ ሐሙስ አስታወቁ። ወደ ሌሎች የሀገሪቱ አካባቢዎችም ለመግባት እንዲፈቀድላቸው ጠይቀዋል። የድርጅቱ የሰብአዊ መብቶች ምክር ቤት ጦርነቱ ከተቀሰቀሰበት ጊዜ ጀምሮ ተፈጽመዋል የተባሉ ጥሰቶችን የሚመረምር በየዓመቱ የሚታደስ ስልጣን የተሰጠውና 3 የሰብአዊ መብቶች ጉዳዮች ከፍተኛ ባለሙያዎች ያሉበትን አጣሪ ኮሚሽን ባለፈው ታህሳስ መሰየሙ ይታወሳል። የኮሚሽኑ ምርመራ ትኩረት የሆኑት የሰብአዊ መብቶች፣ የሰብአዊነትና የስደተኛ ሕግጋት ጥሰቶችና በደሎች አሁንም በግጭቱ ውስጥ እየተሳተፉ ባሉ የተለያዩ ወገኖች ያለምንም ተጠያቂነት መቀጠላቸው እንደሚያሳስባቸው የኮሚሽኑ ሊቀመንበር ካሪ ቤቲ ሙሩንጊ ለምክር ቤቱ ባደረጉት ንግግር አመልክተዋል። አክለውም የኢትዮጵያ መንግስት በግዛት ውስጥ የሚፈጸሙ ጥሰቶችን የማስቆምና ተጠያቂዎችን ለፍርድ የማቅረብ ኃላፊነት እንዳለበት ኮሚሽኑ አበርትቶ እንደሚያሳስብ መግለጻቸውን አጃንስ ፍራንስ ፕሬስ ዘግቧል። ኦሮሚያ ክልል ውስጥ የተፈጸሙትን ጨምሮ በሰላማዊ ሰዎች ላይ የሚደርሱ የጭካኔ አድራጎቶች በጥልቅ አሳስበውናል ሲሉ ሊቀመንበሯ አክለው ተናግረዋል። ሲቪሎች ላይ የሚደርሱ ጥቃቶችን የሚያቀጣጥል የጥላቻ ንግግርና በጎሳ ማንነትና በጾታ ላይ የተመሰረቱ ጥቃቶች እንዲፈጸሙ ቅስቀሳ ማካሄድ የጭካኔ ወንጀል አድራጎቶችን እንደሚያስከትሉ እንደ ቅድመ ማስጠንቀቂያ የሚወሰድ ነው ብለዋል። በመንግስታቱ ድርጅት የሰብአዊ መብቶች ምክር ቤት ተቋቋመው መርማሪው ኮሚሽን በግጭት ውስጥ በሚሳተፉት በሁሉም ወገኖች ተፈጽመዋል የተባሉትን ጥሰቶች የሚመረምር ሲሆን የሽግግር ፍትህና የብሔራዊ እርቅ መመሪያም በማዘጋጀት ላይ መሆኑን ዘገባው ጨምሮ አመልክቷል። ከኢትዮጵያ የፍትህ ሚኒስትር ጋር ባለፈው ግንቦት የተገናኙት የመንግስታቱ ድርጅት መርማሪዎች ግጭት በተካሄደባቸው የሀገሪቱ አካባቢዎች የመብቶች ጥሰቶች ሰለባዎች ናቸው የተባሉ ሰዎችን ለማነጋገር ፈቃድ የጠየቁ ሲሆን አዲስ አበባን ለመጎብኘት ከኢትዮጵያ መንግስት በኩል አዎንታዊ ምላሽ ማግኘታቸውን የኮሚሽኑ ሊቀመንበር አስታውቀዋል። ሊቀመንበሯ አክለውም አዲስ አበባ ላይ በሚናደርገው ውይይት መርማሪዎቻችን ጥሰቶች ወደ ተፈጸሙባቸው አካባቢዎች መግባትና ከተጎጂዎችና ከማኞች ጋር ለመነጋገር እንዲችሉ ፈቃድ ያገኛሉ ብለን ተስፋ እናደርጋለን ብለዋል። በኮቪድ-19 ምክንያት በጠና ታመው የከፍተኛ ሕክምና ክትትል እየተደረገላቸው ያሉ ሰዎች ቁጥር ባለፉት 3 ሳምንታት ውስጥ ከ36 ወደ 70 ማሻቀቡን የጤና ሚኒስቴር አስታወቀ። የሰው መዘናጋትና ቫይረሱ ጠፍቷል በሚል የተሳሳተ አስተሳሰብ ምክንያት አለመጠንቀቅ ለኮሮና ቫይረስ ስርጭት በእጥፍ ማሻቀብ ምክንያት መሆኑን ሚኒስቴሩ አሳስቧል። ፀሐይ ዳምጠው ከአዲስ አበባ ዝርዝሩን ይዛለች።
የኮሮና ቫይረስ መዛመት ላለፉት ወራት ቀንሶ እንደነበርና ከ6 ሳምንታት ወዲህ ግን በኮቪድ-19 የሚታመሙ ሰዎች ቁጥር እየጨመረ መምጣቱን የጤና ሚኒስቴር ገልጿል። በተለይ ከ3 ሳምንታት ወዲህ ለቫይረሱ የሚጋለጠው ሰው ቁጥር ማሻቀቡንና በጽኑ የታመሙ ሰዎች ቁጥር በእጥፍ መጨመሩን የሚኒስቴሩ የኮሙኒኬሽንስ ዳይሬክተር ዶክተር ተገኔ ረጋሳ ተናግረዋል።
በጽኑ ህሙማን ቁጥር በአማካይ እስከ 70 የሚሆኑ ሰዎች በጽኑ ህሙማን ላይ ነበሩ። ይሄ እየጨመረ መምጣቱን ያሳያል። ከዚህ በፊት የኮቪድ-19 የህክምና ማዕከላት አብዛኛው ቦታ ላይ በተያዙ ሰዎች ወደ ማዕከላት የሚገቡ በመቀነሱ ምክንያት የቀነሰበት ሁኔታ ነበር። አሁን ላይ ግን ይሄም በቀን ወደ ቀን እየጨመረ እንደመጣ ነው የሚያሳየው። ቫይረሱ የመያዝ የሚጣለንስና እስከ 12% በላይ ነው አሁን ላይ መረጃ የሚያሳየው ማለት ነው።
ህብረተሰቡ ቫይረሱ እንደጠፋ አድርጎ ማሰቡና መዘናጋቱ ለስርጭቱ መጨመር አመቺ ሁኔታ መፍጠሩን የጠቆሙት ዶክተር ተገኔ ያሁኑን ሁኔታ መግታት እንዲቻል አግልግሎት ሰጪ ተቋማትና ህብረተሰቡ አስፈላጊ የመከላከያ ዘዴዎችን ሁሉ ስራ ላይ እንዲያውል በብርቱ መክረዋል። ሶስተኛ ዙር የመከላከያ ክትባት እየተሰጠ መሆኑን ዶክተር ተገኔ ጠቁመው እድሜው ከ12 አመት በላይ የሆነ ሁሉ እንዲከተብ አሳስበዋል።
እድሜያቸው 12 አመት እና ከዛ በላይ የሆናቸው ከዚህ በፊት የኮቪድ-19 መከላከያ ሙሉ በሙሉ ክትባቱ ወስደው 6 ወር የሞላቸው የማጠናከሪያ ቡስተር ዶዝ መውሰድ ይጠበቅባቸዋል።
ኢትዮጵያ ውስጥ በኮቪድ-19 ምክንያት እስካሁን 7530 ሰው መሞቱን ሚኒስቴሩ ገልጿል። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የሩሲያ የመከላከያ ሚኒስቴር ስኔክ አይላንድ የተባለውን የጥቁር ባህር ደሴት ለቀናል ሲል አስታወቀ። ሩሲያ ባለፈው የካቲት ዩክሬን ላይ ጦርነቱን በከፈተችበት ወቅት ደሴቲቱን ይዛ ለጥቃቷ መንደርደሪያ አድርጋ ስትጠቀምባት ቆይታለች። ሩሲያ ደሴቲቱን መልቀቋን ያስታወቀችው የዩክሬን ኃይሎች በዚያ ያላትን ይዞታ መደብደባቸውን ተከትሎ እንደሆነ ተነግሯል። ሩሲያ በሰጠችው መግለጫ ደሴቱን የለቀኩት የተባበሩት መንግስታት ከዩክሬን የእህል ምርት የሚወጣበት መስመር ለመክፈት የሚያደርገውን ጥረት የማደናቀፍ ፍላጎት እንደሌለን ለማሳየት ነው ብላለች። የዩክሬን መንግስት ሩሲያ ደሴቲቱን መልቀቋን አረጋግጦ የለቀቁት የጦር ሰራዊታችን በወሰደው የተሳካ እርምጃ ምክንያት ነው ብሏል። በሌላ ዜና ብሪታንያ ለዩክሬን የ1 ቢሊዮን ዶላር ተጨማሪ እርዳታ እንደምትለግስ አስታውቃለች። ይህንኑ ተከትሎም የዩክሬን ፕሬዝዳንት ዘለንስኪ ብሪታንያን እውነተኛ ወዳጃችንና የስትራቴጂ አጋራችን በማለት አመስግነዋል። ማድሪድ ላይ የተሰበሰቡት የሰሜን አትላንቲክ ቃል ኪዳን ድርጅት የኔቶ መሪዎች ዛሬ ጉባኤያቸውን አጠናቀዋል። መሪዎቹ ለድርጅቱ የተቀረጸውን አዲስ የስትራቴጂ መርህ አጽድቀዋል። በዚህም የሩሲያ ወራሪነትና ቻይና የደቀነችው ጥልቅ ፈተና እንዲሁም በሁለቱ ሀገሮች መካከል እየተጠናከረ የመጣው ስትራቴጂያዊ ሽርክና ህብረቱ ቅድሚያ ትኩረት ከሚሰጣቸው ጉዳዮች መካከል እንደሚሆን ተመልክቷል። ከሁለተኛው የዓለም ጦርነት በኋላ የተቋቋመው የምዕራብ ሀገሮቹ ወታደራዊ ቃል ኪዳን ድርጅት ሩሲያን በግንባር ቀደምትነት ቀጥታ ስጋት የደቀነች ሲል ለመጀመሪያ ጊዜ መፈረጁ ነው። ይህም ብቻ ሳይሆን ቻይና የኔቶ አባል ሀገሮችን ጸጥታ ጥቅሞቻቸውንና እሴቶቻቸውን እየተፈታተነች ትገኛለች ሲል ለመጀመሪያ ጊዜ አንስቷታል። መሪዎቹ ከዚህም በተጨማሪ ዩክሬን 5 ወራት ያስቆጠረውን የሩሲያ ወረራ ለመመከት ለምታደርገው ጥረት ድጋፍ መስጠታችንን እንቀጥላለን ሲሉ ቃል ገብተዋል። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ሀገራቸው አውሮፓ ውስጥ ያሏትን ወታደራዊ አቅም እንደምታጠናክር ትናንት አስታውቀዋል። ባይደን በተጨማሪም የቱርክ ፕሬዚደንት ሬቼፕ ታይብ ኤርዶዋን የስዊድንንና የፊንላንድን ህብረቱን የመቀላቀል ፍላጎት አስመልክቶ የነበራቸውን ተቃውሞ በማንሳታቸው አመስግነዋቸዋል። የእስራኤል ፓርላማ እንዲበተን አባላቱ ዛሬ በሰጡት ድምጽ ወስነዋል። በዚህም የአንድ አመት እድሜ ያስቆጠረው የጥምር መንግስት የሚፈርስ ሲሆን በሀገሪቱ በአምስት አመት ጊዜ ውስጥ 4ኛዋ የሚሆነው ምርጫ መካሄድ ይኖርበታል። ጠቅላይ ሚኒስትር ነፍታሊ ቤነት ስልጣናቸውን ለቀው ለጥምር መንግስቱ አጋራቸው ለውጭ ጉዳይ ሚኒስትሩ የር ላፒድ ያስረክባሉ። ምርጫው እንደ አውሮፓውያን አቆጣጠር ህዳር 1 ቀን ሊካሄድ የታቀደ ሲሆን ከዋና ዋናዎቹ ተፈካካሪዎች መካከል ላፒድና የቀድሞ ጠቅላይ ሚኒስትር ቤንጃሚን ነታንያሁ ይገኙባቸዋል ተብሎ ይጠበቃል። ኔፍታሊ ቤኔት ግን እንደማይወዳደሩ ከወዲሁ አስታውቀዋል። በመጨረሻም በድምጻዊ ሀጫሉ ሁንዴሳ ስም የተሰየመው የሽልማት ስነ ስርዓት ትናንት በአዲስ አበባ መካሄዱ ታውቋል። የሽልማት መርሃ ግብሩን ያካሄደው ከተቋቋመ አንድ አመት መሆኑ የተገለጸው የሀጫሉ ሁንዴሳ ፋውንዴሽን መሆኑን የፋውንዴሽኑ ስራ አስኪያጅና የአርቲስት ሀጫሉ ባለቤት ወይዘሮ ፋንቱ ደምሰው ገልጸዋል። ዝርዝሩን ፀሐይ ዳምጠው ይዛለች።
በመርሃ ግብሩ ላይ ሻማ ማብራትን ጨምሮ አርቲስቱን የሚዘክሩ የተለያዩ ስነ ስርዓቶች ሲከናወኑ በተለያዩ የሙዚቃ ዘርፍ የተመረጡ ዕውቅና አዳዲስ የአፋን ኦሮሞ ሙዚቃ አቀንቃኞች ሽልማት አግኝተዋል። ዘሪሁን ወዳጆ፣ ኢብራሂም አደምና ሃሎ ዳዌ ከነባሮቹ መካከል እንዲሁም ዮሰን ጌታውንና ሌሎች ወጣት አርቲስቶች የሽልማቱ ተቋዳሽ ሆነዋል። አርቲስት አሊ ብራ የእድሜ ዘመን ተሸላሚ ሆነዋል። ወጣት የፎቶ ባለሙያዎችና አቀናባሪዎችም ሽልማት አግኝተዋል። ያጫሉ ሁንዴሳ አዋርድ በአፍሪካ ደረጃ እንዲካሄድ አቅደው እየሰሩ እንደሚገኙ ወይዘሮ ፋንቱ ገልጸዋል። ያጫሉ ሁንዴሳ ከሁለት አመት በፊት በአዲስ አበባ ውስጥ በሰው እጅ መገደሉ ይታወሳል። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ።
አድማጮች፣ ለዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
ቆንጅታየን ለሰዓቱ የዓለም ዜና አመሰግናለሁ። ክብራትና ክብራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲ የሚተላለፈውን የአማርኛ ዝግጅታችንን ነው። ሐሙስ ሰኔ 23 2014 ዓ.ም አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምጽ አቀናባሪዎቹ ግርማ ደግፋና ሲሳይ አሸናፊ፣ የዌብና ማህበራዊ ቅንብሮች አስተናጋጃችን አባየው ገበያው ናት። በቀጥታ ስርጭት ምስልና ድምጽ አቀናባሪው ራም ማክሊን ነው። በዓለም ዜናዎች የጀመረው መደበኛ ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን በቀጥታ ወደ ዕለቱ አብይ ርዕስ ነው የምናቀናው። በወለጋው ጥቃት የተገደሉ ሰዎች ቁጥር 338 መሆኑን የጠቅላይ ሚኒስትር ጽህፈት ቤት አስታወቀ። ሰሞኑን በምዕራብ ወለጋ ዞን ግምቢ ወረዳ የተፈጸመውን ጥቃት አስመልክቶ እስከ ትናንት ድረስ ከኦሮሚያ ክልል የደረሳቸው መረጃ 338 ዜጎች መገደላቸውን እንደሚያሳይ የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ኃላፊ ቢለኔ ስዩም ተናግረዋል። በጥቃቱ ህይወታቸውን ላጡ ወገኖች ሀዘናቸውን የገለጹት የፕሬስ ኃላፊዋ ሰላምና ጸጥታ የመንግስት ቁልፍና ቀዳሚ አጀንዳ ናቸው ሲሉም ተናግረዋል። ጸጥታን የማስከበር ተግባር በተፈጥሮ ለየለት የህዝብ ግንኙነት ስራ የሚውል እንዳልሆነ በመጠቆም ፈተናዎች ቢኖሩም የጸጥታ ዘርፉ ሊደገፍና በተልእኮውም ውጤት እንዲያመጣ ሊታመንበት ይገባል ነው ያሉት። በሌላም በኩል ኢትዮጵያ በሰሜኑ የአገሪቱ ክፍል ያለውን ግጭት ለመፍታት በአፍሪካ ህብረት ለሚመራ የሰላም ሂደት እጅግ ቁርጠኛ ናት ሲሉ የፕሬስ ኃላፊዋ አስረድተዋል። ህወሓት በበኩሉ በኬንያ መንግስት ሰብሳቢነትና አስተናጋጅነት ለሚካሄድ ውይይት ከፍተኛ የልዑካን ቡድን ለመላክ ዝግጁ መሆኑን አስታውቆ ነበር። ስለዚህ የተጠየቁት የኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት የፕሬስ ኃላፊ የኬንያው ፕሬዝዳንትም በአፍሪካ ህብረት የሚመራውን የሰላም ጥረት ይደግፋሉ ነው ያሉት። የኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት ኃላፊ ቢለኔ ስዩም ለውጭ መገናኛ ብዙሃን የሰጡትን ይህን መግለጫ የተከታተለው እስክንድር ፍሬው እንደሚከተለው ያቀርበዋል።
ዛሬ በጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል የተሰጠው መግለጫ በኦሮሚያ ክልል ጊምቢ ወረዳ ቶሌ ቀበሌ ሰሞኑን ከተፈጸመው ግድያ በኋላ የመጀመሪያው ነው። መግለጫውን የሰጡት የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል ኃላፊ ቢለኔ ስዩም ማብራሪያውን የጀመሩትም በዚህ ጥቃት ለተገደሉ ዜጎች ሀዘናቸውን በመግለጽ ነው። በጥቃቱ በመቶዎች የሚቆጠሩ ሰዎች መገደላቸውንም የፕሬስ ኃላፊዋ አስታውቀዋል።
ከኦሮሚያ ክልል ባገኘሁት መረጃ መሰረት ጥቃት የደረሰባቸው ሰዎች ቁጥር 338 ነው።
የተፈጸመውን ድርጊት ለመግለጽ አንዳንዴ ቃላት ያጥራሉ ያሉት የፕሬስ ኃላፊዋ መንግስት ያንን የጭካኔ ድርጊት ተከትሎ የተፈጠረውን ንዴትና ተስፋ መቁረጥ እንደሚረዳም ጠቁመዋል። የተለያዩ የተቃዋሚ ፓርቲዎች ሰኔ 11 በጊምቢ ወረዳ ከተፈጸመው ግድያ በኋላ ባወጣቸው መግለጫዎች ዜጎችን ከጥቃት አልታደገም በሚል መንግስትን ተችተዋል። በመንግስት የሚወሰዱ እርምጃዎች ሁልጊዜ በአደባባይ የሚገለጹ እንዳልሆኑ ያስታወሱት የፕሬስ ኃላፊዋ ግን ከሰሞኑ ጥቃት በፊትም ሆነ በኋላ በትኩረት እየተሰራ መሆኑን ገልጸዋል።
I want to emphasize here that the security, the peace and security remains a key.
ሰላምና ጸጥታ የመንግስት ቁልፍና ቀዳሚ አጀንዳ መሆናቸውን በአጥብቆት መናገር ፈልጋለሁ። ጸጥታን የማስከበር ዝርዝር ተግባር በተፈጥሮ ለየዕለት የህዝብ ግንኙነት ስራ የሚሆን አይደለም። እናም የተወሰኑ ፈተናዎች ቢኖሩም የጸጥታ ዘርፉ ሊደገፍና በተልኮም ውጤት ያመጣ መሆኑ ሊታመን ይገባል።
የዛሬው የጠቅላይ ሚኒስትር ጽፈት ቤት መግለጫ መንግስት የሰሜን ኢትዮጵያውን ግጭት በሰላማዊ መንገድ ለመፍታት እንቅስቃሴ መጀመሩን ካስታወቀ በኋላም የመጀመሪያው ነው። እናም ከዚህ የሰላም ሂደት ጋር የተያያዙ ጥያቄዎች በጋዜጣዊ መግለጫው ከተነሱት መካከል ነበሩ። መግለጫውን የሰጡት የጠቅላይ ሚኒስትር ጽፈት ቤት የፕሬስ ክፍል ኃላፊ ቢለኔ ስዩም እንዳሉት መንግስት ለሰላማዊ አካሄድ ያለው አቋም አዲስ አይደለም። ከዚህ አንጻር ጦርነቱ ከመጀመሩ በፊትም ሆነ በጦርነቱ ወቅት ተደረጉ ያሏቸውን ጥረቶች ጠቅሰዋል። አሁን ይፋ የተደረገው የሰላም ሂደት ከኢትዮጵያ አንጻር የሚመሰረትባቸውን መርሆችን ማብራርተዋል።
Principle clear one is the respect for the constitutional.
የመጀመሪያ መርህ የኢትዮጵያን ህገ መንግስታዊ ስርዓት ማስከበር ነው። ሁለተኛው የኢትዮጵያን መሰረታዊ ብሔራዊ ጥቅም መጠበቅ አለበት የሚል ነው። እና ሶስተኛው የአፍሪካ ህብረት የሂደቱ አመቻች መሆን እንዳለበት የተመለከተው ነው።
የኢትዮጵያ ገዢ ፓርቲ የሆነው ብልጽግና ፓርቲ በሰሜኑ የአገሪቱ ክፍል ሲካሄድ የነበረው ግጭት በሰላማዊ መንገድ እንዲፈታ መወሰኑን ያስታወቀው ሰሞኑን ነው። ይህንን ውሳኔ ተከትሎም ከህዋት ጋር ሊደረግ በሚችል የሰላም ውይይት የሚሳተፍ የተደራዳሪዎች ቡድን ይፋ ተደርጓል። የሰላም ውይይቱ በአፍሪካ ህብረት ጥላ ስር መሆን እንዳለበትም የኢትዮጵያ መንግስት አስታውቋል። ህዋት ግን በአህጉራዊው ተቋምም ሆነ የተቋሙ የአፍሪካ ቀንድ ልዩ መልእክተኛ በሆኑት የቀድሞው የናይጄሪያ ፕሬዝዳንት ኦሊሴጎን ኦባሳንጆ ላይ እምነት እንደሌለው ጠቁሟል። ኦባሳንጆ ከኢትዮጵያ ጠቅላይ ሚኒስትር ጋር ቅርበት እንዳላቸው በመግለጽም ነው ጥያቄ ያነሳው። ይህም ሆኖ ተአማኒነት ባለው ገለልተኛ በሆነና መርህ ባለው የሰላም ውይይት ላይ እንደሚሳተፍ አስረድቷል። በኬንያ መንግስት ሰብሳቢነትና አስተናጋጅነት ለሚካሄድ ውይይት ከፍተኛ የልዑካን ቡድን ለመላክ ዝግጁ መሆኑንም ጠቅሷል። የሰላም ውይይቱ በኬንያ ሰብሳቢነትና አስተናጋጅነት እንዲካሄድ በሚፈልገው የህዋት አቋም ላይ አስተያየት የተጠየቁት ቢለኔ ስዩም የኬንያው መሪም የአፍሪካ ህብረትን ጥረት እንደሚደግፉ ነው ያብራሩት።
ኢትዮጵያ firmly is committed to the AU
ላይ ኢትዮጵያ በአፍሪካ ህብረት ለሚመራ የሰላም ሂደት ቁርጠኛ ናት። የኬንያን ፕሬዝዳንት በተመለከተም እኔ ባለኝ መረጃ እሳቸው በአፍሪካ ህብረት የሚመራውን የሰላም ጥረት ሙሉ በሙሉ ይደግፋሉ። እሳቸው የኢትዮጵያ ወዳጅ ናቸው። እሳቸው በቀጠናው እንዳሉ ሌሎች ተዋናዮች ሁሉ በአገራችንና በቀጠናው ሰላም እንዲሰፍን ይፈልጋሉ። እንደ ኢትዮጵያውያን የምንመለከተው ለአፍሪካ ችግሮች አፍሪካዊ መፍትሄ የሚለውን በመርህ ላይ የተመሰረተ አካሄድም ይደግፋሉ። በተለይ ከሰላምና ጸጥታ ጋር በተያያዙ ጉዳዮች
የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐማት ሰሞኑን ባወጡት መግለጫ ለኦባሳንጆ የሰላም ጥረት ያላቸውን አድናቆት ገልጸዋል። ዓለም አቀፉ ማህበረሰብም በአፍሪካ ህብረት የሚመራውን የሰላም ጥረት መደገፉን እንዲቀጥል ሙሳ ፋኪ መሐማት ጥሪ ማቅረባቸው ይታወሳል። የጠቅላይ ሚኒስትር ጽፈት ቤት የፕሬስ ክፍል ኃላፊ ቢለኔ ስዩም በዛሬው ጋዜጣዊ መግለጫ በሌሎች ወቅታዊ ጉዳዮች ላይ ለተነሱ ጥያቄዎች ምላሽ ሰጥተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ለተከታዩ የመጽሔት ርዕስ ደግሞ ወደ አፋር እናቀናለን። በአፋር ካምፖች ውስጥ የሚገኙ የትግራይ ተወላጆች በአፋጣኝ እንዲለቀቁ ሲል ኢሰመኮ ጠየቀ። የኢትዮጵያ ሰብአዊ መብቶች ኮሚሽን በአፋር ክልል ሰምራና አጋቲና ካምፕ ውስጥ ተይዘው የሚገኙ ሰዎች ያለ ቅድሚያ ሁኔታ በአስቸኳይ እንዲለቀቁ ሲል ነው የጠየቀው። ሰዎቹን እንደ እስረኛ ሳይሆን እንደ ተፈናቃዮች ነው የምናያቸው ያለው የአፋር ክልል መንግስት በበኩሉ ከነበሩበት ሰብስበን ያመጣናቸውም ለደህንነታቸው ስንል ነው፣ አሁንም አደጋ እንዳይደርስባቸው እየጠበቅናቸው ነው ብሏል። ኮሚሽነር ዳንኤል በቀለ በበኩላቸው በብሔር ማንነት ላይ የተመሰረተ ህገ ወጥና የዘፈቀደ እስር በመሆኑ በአፋጣኝ ሊለቀቁ ይገባል ሲሉ ነው ያሳሰቡት። ገብረ ሚካኤል ገብረ መድን ዝርዝሩን ይዟል።
ከአብዓላ ከኮነባና ከበረሐሌ የመጡ ወደ 9000 የሚጠጉ የትግራይ ተወላጆች ከታፋስ 2014 ዓመተ ምህረት ጀምሮ ሰመራና አጋቲና ካምፖስ ተይዘው እንደሚገኙ ያረጋገጠው የኢትዮጵያ ሰብአዊ መብቶች ኮሚሽን ካምፖቹ ውስጥ የሰብአዊ እርዳታና የሕክምና አገልግሎቶች አቅርቦት እጅግ ውስን መሆኑን ጠቅሶ በካምፑ በተከሰተ ወረርሽኝ መሰል በሽታ ለህይወት መጥፋት ጭምር ምክንያት እንደሆነ አረጋግጧል። ባለፉት 5 ወራት ውስጥ በሰመራ ካምፕ ብቻ በበሽታ ህይወታቸው ያለፉ ሰዎች እንዲሁም ካምፑ ውስጥ በወሊድ ወቅት ልጅ የሞተባት እናት መኖራቸውን ኮሚሽኑ ያገኘውን መረጃ ጠቅሶ ይፋ አድርጓል። ቤተሰቦቿ የአምሮ መረበሽ ደርሶባታል በሚል በሰንሰለት አስረው ያስቀመጡት ወጣት ሴት እስከ 10 የሚደርሱ ከባድ ቁስል ያለባቸው ሰዎች፣ የአምሮ እድገት ውስንነት ያለባቸው 5 ህፃናት እንዲሁም የቆዳ በሽታ ወረርሽኝ ነው በተባለ በሽታ የተጠቁ ከ4 እስከ 5 ዓመት እድሜ መካከል የሚገኙ ህፃናት በእነዚሁ ካምፕ ፖች ውስጥ እንደሚገኙ በመግለጫው የጠቀሰው ኮሚሽኑ ሰዎች ወቅታዊና ተገቢ ህክምና ባለማግኘታቸው የቆዳ ወረርሽኝ የተባለው በሽታ ወደ ሌሎች ሰዎች በመዛመቱ አጠቃላይ ደህንነታቸውና ህይወታቸው ጭምር አደጋ ላይ መውደቁን ለመረዳት ተችሏል ብሏል። ሶስት ፖለቲከኞች ሁኔታው ስላሳሰባቸው ለኮሚሽኑ ማሳወቃቸውንና የኮሚሽኑ የአፋር ክልል የሰብአዊ መብቶች ክትትልና ምርመራ ዳይሬክተር ወይዘሮ ሰላማዊት ግርማይ በሰመራ ማቆያ ስፍራዎች ያሉት የትግራይ ተወላጆች ለህይወታቸው በሚያሰጋ ሁኔታ ውስጥ እንደሚገኙ መግለጻቸውን ማክሰኞ ዕለት መዘገባችን ይታወሳል። ይህንንም ተከትሎ ትላንት ምላሽ የሰጡን የአፋር ክልል የአደጋ መከላከልና ምግብ ዋስትና ጽህፈት ቤት ኃላፊ አቶ መሐመድ ሁሴን ሰዎችን እንደ እስረኛ ሳይሆን እንደ ተፈናቃዮች ነው የምናያቸው፣ ከነበሩበት ሰብስበን ያመጣናቸውም ለደህንነታቸው ስንል ነው፣ አሁንም አደጋ እንዳይደርስባቸው እየጠበቅናቸው ነው ብለዋል።
ትቤለፍ ወራሪ ኃይል የአፋርን ፍልበስትረሱ ዞን በተቀናጀና በታቀደ መሰረት ውጊያውን እየመራ በመጣበት ጊዜ አንዳንድ አባላት አካባቢ የነበሩ ከነ ትደለፍ ጋር የተባበሩ አንዳንድ አካላት እንደነበሩ የሚታወስ ነው። ነገር ግን አብዛኛው ህፃናት፣ እናቶች፣ አዛውንቶች እና ሌሎች ንጹሃን የሆኑ እዛ በተፈጠረው ችግር ውስጥ ትግራይ በመሆናቸው ብቻ ጥቃት እንዳይደርሳቸው፣ የጉዳት ሰለባ እንዳይሆኑ የክልሉ መንግስት በከፍተኛ ኃላፊነት ስሜት ከአባላ ሰመራ 400 ኪሎ ሜትር አምጥተናቸው በስነ ስርዓት የተሻለ በተባለው ቦታ ላይ አሳርፈን እነሱ ደግሞ ከውጭ አካላት ጉዳት እንዳይደርስባቸው ቀን ከሌት የሚጠብቃቸውን ጠፋ ኃይል መድበን ከአፋር ተወላጅ ቅድሚያ በመስጠት ለእነሱ ውሃ፣ ምግብ፣ ሌሎችን ያለን አቅም በማቅረብ ላለፉት 7 ወራት እያስተናገድን ያለንበት ሁኔታ ነው ያለው።
ሆኖም በጉዳዩ ላይ ማብራሪያ የሰጡትን ኮሚሽነር ዳንኤል በቀለን ጠቅሶ ትላንት ከሰዓት መግለጫ ያወጣው ኢሰመኮ በአፋር ክልል ሰመራና አጋቲና ካምፕ ውስጥ የሚገኙ ሰዎች ሁኔታ በመጠለያ ጣቢያ ስም የተፈጸመ በብሔር ማንነት ላይ የተመሰረተ ህገወጥና የዘፈቀደ እስር በመሆኑ በአፋጣኝ ሊለቀቁ ይገባል ብሏል። ከግንቦት 15 እስከ 20 ቀን 2014 ዓመተ ምህረት በአፋር ክልል ሰመራ ከተማ በሚገኙ የሰመራና የአጋቲና ካምፖች አደረኩት ያለውን ክትትል ጠቅሶ ኮሚሽኑ ባወጣው መግለጫ የአፋር ክልል የጸጥታ ኃይል በሰሜን ኢትዮጵያ ከተካሄደው ጦርነት ጋር ተያይዞ ለደህንነታቸው ጥበቃና በወንጀል ጥርጣሬ የሚፈለጉ ሰዎችን ለመለየት በሚል ምክንያት የትግራይ ክልል አዋሳኝ ከሆኑ 3 የአፋር ክልል ወረዳዎች የትግራይ ተወላጆችን ሰብስቦ ወደ ሰመራ ወስዷቸዋል ይላል። በክትትሉ ወቅት አሳሳቢ ችግሮች እንዳሉባቸው መለየቱንም በኮሚሽኑ የአፋር ክልል የሰብአዊ መብቶች ክትትልና ምርመራ ዳይሬክተር ወይዘሮ ሰላማዊት ግርማይ ለቪኦኤ ገልጸዋል።
ህክምና በፈለጉ ሰዓት እንደማንኛውም ሌሎች ተፈናቃይ ነዋሪዎች እንዲንቀሳቀሱ አይፈቀድላቸውም። እንዲሁም ደግሞ አያያዛቸው በጾታ የተለየ ነው። ከሌሎች ተፈናቃይ ማቆያዎች ወይም ካምፖች በተለየ ሁኔታ ወንድና ሴት በሚል ሁኔታ ቤተሰቦች ተለያይተው የተያዙበት አግባብ አለ።
ኮሚሽኑ በካምፖቹ ውስጥ ያነጋገራቸው ሰዎች ከመኖሪያቸው አካባቢ እንዲወጡና በእነዚህ ቦታዎችም እስካሁን ድረስ እንዲቆዩ የተደረጉት ከፈቃዳቸው ውጪ መሆኑን ገልጿል። የክልሉ ምግብ ዋስትና ጽህፈት ቤት አቶ መሐመድ ግን በዚህ ሐሳብ አይስማሙም።
እዛ ካምፕ ውስጥ ለወንጀል የተጠረጠሩ አንዳንድ ሰዎች እንዳሉ ፖሊስ በሚሰጠን መረጃ እናቃለን። ነገር ግን አሁን ሁኔታው ስለማይፈቅድ የኢንቨስቲጌሽን ሂደት በሂደት ላይ ነው ያለው። ስለዚህ እዛ ውስጥ ያለ ሌላ ፖለቲካ ዓላማ ያለው ሰው ወይ ሌላ ችግር ያጋጠመው ሰው እንደዛ ሊል ይችላል። ነገር ግን አብዛኛው ሰው እናቶች፣ ህፃናት ለነሱ ድህነት ተብሎ እዚህ እንደመጡ በደንብ ይረዳሉ። በግድ መጥተናል፣ ተገደን ነው የመጣ ነው፣ አሁንም ተገደን ነው የምንቆየው የሚለውን ነገር እኔ አልስማማም።
ወይዘሮ ሰላማዊት ግርማይም የህክምና አገልግሎት ውስንነቱን በተመለከተም ኮሚሽኑ ማረጋገጡን ተናግሯል።
ተፈጠረበት ቦታ የከፈጣቸው አንጻር በጣም የተጨናነቀ መሆኑን በዚህም በክልሉ ከፍተኛ ሙቀት መኖሩና አሁን ደግሞ እነዚህ ተላላፊ መሰል በሽታዎች ወረርሽኝ ይመስሉ በሽታዎች በመግባታቸው ከህፃናቶችም አልፎ ወደ አዋቂዎች በሽታዎች ይዛመተበት አግባብና ይህን ህክምና ደግሞ ከፖሊስ አጃቢ ውጭ እየወጡ መታከም የማይችሉበት ሁኔታ በመፈጠሩ እዚህ ላይ ባለው ክስተት እንግዲህ የሰዎች ህይወት ማለት መቻሉን ኮሚሽን ባደረገው ክትትል ለመገንዘብ ችሏል ማለት ነው።
አቶ መሐመድ ስለዚህ ጉዳይ ይህን ብለዋል።
በዚህ መረጃ እኛ እንደ ክልል መንግስት አንስማማም። እዚህ ከመጡ በኋላ በአንድ ካምፕ ለምን ያዛሉ? ይሄ አንድ የአይዲፒ ሴንተር ነው። ሰመራ ማለት አምባሳደሮች እስከ የሀገራት ተወካዮች መጥተው አይተው ጎብኝተው የሚሄድ ቦታ ነው እንጂ የተደበቀ ማጎሪያ ካምፕ አይደለም። It's not a kind of concentration camp።
ሰዎቹ በቀጥታም ያነሱት ጥያቄ የምግብ እጥረት፣ የህክምና እጥረት፣ የውሃ ጥምና ወረርሽኝ አለ ይላሉ። ምን ይላሉ በዚህ ዙሪያ?
የክልሉ መንግስት ካሁን በኋላ ምግብ የማቅረብ ውሃ የማቅረብ መጥላይ ማቅረብ አቅም የለውም። ከኛ አቅም በላይ ነው። ስለዚህ ለሰባውነት ሲባል እነዚህ ሰዎች መረዳት አለባቸው፣ በእናንተ በኩል መቀረብ አለበት የሚል መግባባት ላይ ደርሰን እነሱ ያንን ተቀብለው እስካሁን የሰሩበት ያለው ኃላፊነት ወስደው ያቀረቡ ያሉት የተባበሩት መንግስታት ድርጅቶችና ዓለም አቀፍ የተራድኦ ድርጅቶች ናቸው። እነሱም በሚኒመም ሌቭል ማግኔት የሚገቡ ሰርቪሶች እያገኙ ናቸው። ዓለም አቀፍ የቀይ መስቀል ኮሚቴ በቂ ምግብ እንዲያቀርብላቸው ተነጋግረን ባለም አቀፍ የቀይ መስቀል ኮሚቴ እያቀረበላቸው ነው። ነገር ግን ከሙቀት ከአካባቢው ሙቀት አንጻር የሚቀርበውን በተለይ ባለም አቀፍ ተቋማት በኩል እየቀረበ ያለው ምላሽ ለአፋር ተፈናቃዮችንም ለትግረኛ ቋንቋ ተናጋሪዎችም በቂ አይደለም።
በወንጀል የተጠረጠሩ ሰዎች ካሉ በመደበኛው የወንጀል ፍትህ አስተዳደር ስርዓት የሚታይና በፍርድ ቤት ትዕዛዝ ብቻ የሚፈጸም መሆን አለበት ያሉት ዶክተር ዳንኤል ያሁኑ አያያዝ የህግ መሰረት የሌለው ከመሆኑም በተጨማሪ በካምፑ የሚገኙትን ሰዎች ለተደራረበ የሰብአዊ መብቶች ጥሰት ያጋለጠ በመሆኑ በአፋጣኝና ያለምንም ቅድመ ሁኔታ ሊያበቃ ይገባል በማለት ገልጸዋል። አቶ መሐመድ ሁሴን ደግሞ ሰዎቹ ወደ ቀድሞ መኖሪያቸው መመለስ የሚችሉት በአካባቢው ያለው ሁኔታ ሲስተካከል እንደሆነ ለቪኦኤ ተናግረዋል። ይህ ደግሞ ከሁለት እስከ 3 ወራት ሊወስድ እንደሚችል ገልጸዋል። በካምፖቹ ስላሉት የትግራይ ተወላጆች ብዛት የተለያዩ አሃዞች ይቀርባሉ። የኢትዮጵያ ሰብአዊ መብት ኮሚሽን እስከ 9000 ይደርሳሉ ይላል። የአፋር ክልል በበኩሉ 7800 እንደሆኑ ገልጿል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
አመሰግናለሁ ገብረ ሚካኤል። አድማጮች በተከታዩ ርዕስ ደግሞ ወደ አማራ ክልል እናልፋለን። በአማራ ክልል የተጀመረው የህግ ማስከበር ዘመቻ የውጭና የውስጥ ኃይሎች ሲል የጠራቸው ኃይሎች ክልሉን ለማፍረስ ያቀዱትን የሽብር ተልዕኮ ያፈረሰ መሆኑን የክልሉ መንግስት አስታወቀ ይላል። የአማራ ክልል መንግስት ቃል አቀባይ አቶ ግዛቸው ሙሉነ በወቅታዊ ጉዳዮች ላይ ዛሬ በሰጡት መግለጫ ሰሞኑን በባህር ዳር ከተማ ተሞክሮ የከሸፈው የሽብር ጥቃት በሌሎች የክልሉ ከተሞችም ለማድረግ የተሞከረ ነው ብለዋል። አስቴር ምስጋናው ተከታትለዋለች።
የአማራ ክልል መንግስት ቃል አቀባይ አቶ ግዛቸው ሙሉነ የውስጥና የውጭ ጠላቶች ብለው የጠሯቸው ኃይሎች ክልሉን ለማሸበር በቅንጅት እየሰሩ ናቸው ሲሉ ዛሬ በሰጡት ጋዜጣዊ መግለጫ አመልክተዋል። ይህንንም የሽብር ጥቃት የክልሉ መንግስት በጀመረው የህግ ማስከበር ዘመቻ እያከሸፈው መሆኑንም ገልጸዋል። ለአብነት የጠቀሱትም ሰሞኑን በባህር ዳር ከተማ በተለያዩ ቦታዎች የፈነዳውን ቦምብ ነው።
በህግ ማስከበር ውጤት የተገኘው ውጤት የሽብር እንቅስቃሴ ለመፈጸም የሚንቀሳቀሱ ኃይሎችን መልክ ያስያዘ የህግ ማስከበር ስራ ነው የተሰራው። የውጭ ከውጭ ጠላቶቻችን ተልዕኮ ተቀብለው በውጭ የገንዘብ አቅም ስፖንሰር ተደርገው በአቋራጭ የሚመጣ የገንዘብ ምንጭ ከፍተኛ ገንዘብ ተከፍሏቸው ለጠላት እየተላላኩ ያሉ አካላትም ጭምር በህግ እንዳይከበር እንቅስቃሴ ውስጥ ገብተው ለጠላት ምቹ ሁኔታ ሊፈጥሩ የነበሩ ዱላን ያቀብሉ የነበሩ አካላትም ጭምር ከድርጊታቸው ለዚህ እንዳይሳካላቸው ማክሸፍ የተቻለበት ሁኔታ ነው ያለው።
የአማራ ክልል ፖሊስ ኮሚሽን ሰሞኑን በሰጠው መግለጫ ሰኔ 22/2014 ዓ.ም ምሽት ላይ በባህር ዳር ከተማ የሽብር ወንጀል ለመፈጸም ያቀዱ ኃይሎች በአራት ቦታዎች ላይ ቦምብ እንዳፈነዱ ገልጿል። በዚህም 6 ተጠርጣሪዎችን በቁጥጥር ስር አውሎ ምርመራ እያደረገ እንደሚገኝም ገልጿል። በወንጀሉ ተጠርጥረው የተያዙ ግለሰቦች ቤት ሲፈተሽም 2 ቦምብ፣ 3 ብሬን መሳሪያ፣ 3700 ጥይት፣ 1 ስናይፐር እና 500 ጥይት መገኘቱንና በቀጣይም ተመሳሳይ የሽብር ወንጀል ለመፈጸም የተያዘውን እቅድና መመሪያ የሚያሳይ መረጃ ተገኝቷል ብሏል። ፖሊስ ከዚሁ ሽብር ጋር ግንኙነት አላቸው የተባሉ 14 ተባባሪ አካላት በቁጥጥር ስር ውለው ምርመራ እየተደረገባቸው መሆኑንም ኮሚሽኑ ገልጿል። አቶ ግዛቸው አክለው በህዝብ ጥያቄ የተጀመረው ህግ የማስከበር ዘመቻ በክልሉ የጸጥታው ምክር ቤት እየተገመገመ ተጠናክሮ እንደሚቀጥልም ገልጿል።
ህግና ስርዓት የማስከበሩ ጉዳይ አሁንም ተጠናክሮ መቀጠል አለበት። ስለዚህ መላው የጸጥታ አካላት፣ መላው ህዝባችን፣ መላው የፖለቲካ የመንግስት የስራ ኃላፊዎችና የፖለቲካ ተሿሚዎች ሁሉ ሰላምና ስነ ስርዓት እንዲሰፍን እዚህ ክልል ስርዓት እንዲሰፍን ሁልጊዜም ተቀናጅቶ የቅድሚያ ተሰጥቶት የሚሰራ ስራ ነው።
የአማራ ክልል መንግስት ህግ ማስከበር ብሎ በጀመረው ዘመቻ በአንድ ወር ውስጥ ከ12000 በላይ ህገወጥ ናቸው ያላቸውን ተጠርጣሪዎች መያዙን የገለጸ ሲሆን ከነዚህ ውስጥ ከ3000 በላይ የሚሆኑትን እያጣራ መልቀቁን ማሳወቁ ይታወሳል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
ተከታዩ የመጽሔት ርዕስ ደግሞ የሰላም አደራዳሪዎች እነማን ይሁኑ በሚለው ላይ የመንግስትና ህወሓትን ውዝግብ ይመለከታል። በኢትዮጵያ የመንግስት ስልጣንን የተቆጣጠረው ገዢ ፓርቲ ከህወሓት ጋር የሚደረገው የሰላም ድርድር በአፍሪካ ህብረት ሸምጋይነት መካሄድ አለበት የሚለውን አቋሙን በዚህ ሳምንት በድጋሚ ቢያስታውቅም የትግራይ ክልልን የሚቆጣጠረው ህወሓት በበኩሉ የአፍሪካ ህብረት ላይ እምነት እንደሌለው ገልጦ ድርድሩ በኬንያ ሸምጋይነት ይካሄድ በሚለው አቋሙ እንደጸና ነው። የሰላም ንግግር ተስፋና ሁለቱ ወገኖች አሁን የገቡበት አጣብቂኝ አስመልክቶ የአሜሪካ ድምጹ ሄንሪ ዊልከንሰን ተንታኞችንና ፖለቲከኞችን አነጋግሮ ከአዲስ አበባ ያጠናቀረውን ዘገባ እንግዱ እንዲህ አሰናድቶታል።
በፍትህ ሚኒስትሩ ጌዲዮን ጢሞቴዎስ ማክሰኞ ዕለት እንደተገለጸው የአፍሪካ ህብረት በአሜሪካ ተባባሪነት ከህወሓት ጋር የሚደረገ ሰላም ንግግርን እንዲሸመግሉ የኢትዮጵያ መንግስት ፍላጎት ነው። ህወሓት በበኩሉ የአፍሪካን ህብረት እንደማያምንና ድርድሩ በኬንያው ፕሬዝዳንት ኡሁሩ ኬንያታ ዋና አደራዳሪነት እንዲካሄድ ፍላጎት እንዳለው አቋሙን አስታውቋል። ገና ካሁኑ ለምን አንዱ ሌላውን መቃወም ያዘ? ወደፊት የሚኖረው ንግግር ላይስ ይህ የሚኖረው አንድምታ ምንድነው? ዊሊያም ዴቪድሰን መሰረቱን ቤልጅየም ባደረገው ኢንተርናሽናል ክራይሲስ ግሩፕ ውስጥ ተንታኝ ናቸው።
The position of Tigray's government seems to be based around
የትግራይ ክልል መንግስት ይህን አቋም ሊይዝ የቻለው የአፍሪካ ህብረት ኮሚሽን ሊቀመንበር በጦርነቱ መጀመሪያ ላይ ለኢትዮጵያ ፌደራል ጦር በተወሰነ ደረጃ ድጋፋቸውን በመግለጻቸው ነው። ኢትዮጵያ በበኩሏ የአፍሪካ ህብረት የምትፈልገው አስገዳጅ አቅም አለ ብላ ሳይሆን በቀላሉ መቆጣጠር የምትችለው አደራዳሪ በመሆኑ ነው።
በጅግጅጋ ዩኒቨርሲቲ የህግ አስተማሪ የሆኑት ሰለሞን ጓዴ ኬንያ የማታዳላ አደራዳሪ መሆኗን ይጠራጠራሉ።
Because Kenya has certain border and environmental issues.
ኬንያ ድንበርና የአካባቢ ጉዳዮችን በተመለከተ ከኢትዮጵያ ጋር የማትግባባባቸው ነገሮች አሉ። ይህም ገለልተኝነትን በተመለከተ ተጽዕኖ ሊኖረው ይችላል።
ዊሊያም ዴቪድሰን እንዲህ አይነቱ አለመግባባቶች የሚጠበቁና ሊፈቱ የሚችሉ ናቸው ይላሉ።
So no particular reason why the Kenyan government can't work alongside
የኬንያ መንግስት ከአፍሪካ ህብረትና ከልዑካኑ ጋር ጎን ለጎን አብሮ የማይሰራበት ምክንያት የለም። ከጉዳዩ ክብደት አንጻር ይህ አስፈላጊና አስተራቂ መፍትሄ ይሆናል። እንዲህ አይነቶቹ የአካሄድ ልዩነቶች ሁለቱ ወገኖች ወደ ንግግር እንዳይቀርቡ ደንቃራ መሆን የለባቸውም።
የሰላም ንግግሩን ይበልጥ ያወሳሰበው ደግሞ ተንታኞች እንደሚሉት በጦርነቱ የተሳተፉና ከመንግስትና ከህወሓት ውጪ ያሉት እንደ አማራ እና አፋር ክልሎች እንዲሁም የኤርትራ መንግስት መሳተፍ አለባቸው የሚለው ጉዳይ ነው። የኤርትራ መንግስት ለኢትዮጵያ መንግስት በመወገን በጦርነቱ ሲሳተፍ ሰላምም ጦርነትም ያልነበረበትን የሁለት አስርት ዓመታት ሁኔታን ቀይሮታል። በጦርነቱ ምክንያት 5.1 ሚሊዮን የሚሆኑ ሰዎች ተፈናቅለዋል። በቤልጅየም የሚገኝና ጌንት የተባለ ዩኒቨርሲቲ አደረኩት ባለው ጥናት መሰረት ግማሽ ሚሊዮን የሚሆኑ ሰዎች በጦርነቱና ጦርነቱ በፈጠረው የሰብአዊ ቀውስ ምክንያት ህይወታቸውን አጥተዋል። ሄንሪ ዊልኪንስ ከአዲስ አበባ ላከው ዘገባ። እንግዶልኝ ነኝ ከአሌክሳንድሪያ ቨርጂኒያ።
አመሰግናለሁ እንግዱ። ክብራትና ክብራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የሐሙስ ምሽት ዝግጅታችንን ነው። አሁን የስቱዲዮ ሰዓታችን ከምሽቱ 3 ሰዓት ከ34 መሆኑን ያመለክታል። ለዚህ ክፍል ቀዳሚ ወዳደረግነው ዘገባ ነው የምንወስዳችሁ። የአፍሪካ አህጉራዊ የንግድ ቀጠና የቢሮክራሲውን ማነቆ ለመስበርና ሚሊዮኖችን ከድህነት ማውጣቱ ግብ በማድረግ በስራ ላይ ከዋለ ከአመት በላይ ሆኗል። ይሁን እንጂ ባካተተው የአገሮች ብዛት በዓለም ትልቁ የሆነው የንግድ ስምምነት አዝጋሚና ውጤታማነቱም የተለያየ ስሜት አሳድሯል። የአይቮሪ ኮስት አቢጃኗን አንዙንኪ ያጠናቀረችውን ዘገባ ደረጀ ደስታ እንደሚከተለው ያቀርበዋል።
የካሜሩን የትራንስፖርት ባለሙያ ቡድን ፕሬዝዳንት ሞኤሶ ቮኬንግ ከቻድ ወደ መካከለኛው የአፍሪካ ሪፐብሊክ ከአስርት ዓመታት በላይ ሸቀጦችን አመላልሰዋል። ስራው ቀላል ሆኖ የማያውቅ መሆኑን ገልጸው ውጤቱም ምንም መሻሻል የታየበት አለመሆኑን ይናገራሉ። ቮኬንግ የአፍሪካ አገሮች ቢሮክራሲውን ለማቋረጥና ደካማውን የትራንስፖርት ግንኙነት ለማሻሻል እጅግ አዝጋሚ ሆነው መቆየታቸውን ገልጸዋል።
Nous avons de la peine We find it difficult to cross our borders when you
ድንበሮችን ለመሻገር ተቸግረናል። ከካሜሩን ዶውላ ተነስተን ወደ ማዕከላዊ አፍሪካ ሪፐብሊክ በመኪና ስንሄድ በጉራኡ ቡላዊ መንገድ ከዚያም ቡአም ላይ የሚገጥሙን ችግሮች ብዛት መዘርዘር አልችልም። ወደ ቻድ ለመግባት ያለው ችግር ተመሳሳይ ነው። ነጻ ንግድ ቀጠናው ተግባራዊና ውጤታማ ያልሆነባቸው በርካታ መስፈርቶች አሁንም አሉ።
የዓለም ባንክ 84 ከመቶ የሚሆነው የአፍሪካ ንግድ የሚካሄደው ከአፍሪካ ውጭ ከሆኑ የንግድ ሸሪኮች ጋር መሆኑን ይገልጻል። በአንድ ወቅት የዓለም ባንኩ ከቀረጥ ነጻ የሆነ አህጉራዊ የንግድ ቀጠና በመክፈት በአፍሪካ አገሮች መካከል የሚካሄደውን ንግድ ማቀላጠፉን፣ ስራዎችን በመፍጠር ከ30 ሚሊዮን በላይ አፍሪካውያንን ከድህነት ማውጣቱን አስታውቋል። የባንኩ የአፍሪካ ዋና የምጣኔ ሀብት ባለሙያ አልበርት ዜፋስክ በዚሁ የሰኔ ወር ውስጥ አቡጃ ውስጥ በተካሄደው የአፍሪካ አህጉራዊ የንግድ ቀጠና ስምምነት የዋና ስራ አስፈጻሚዎች ስብሰባ ላይ ስለዚሁ ሲናገሩ
C'est important de reconnaître l'effort que les leaders africains ont fait pour
የአፍሪካ አህጉራዊ ነጻ የንግድ ቀጠና እንዲጀመር የአፍሪካ መሪዎች ያደረጉትን ጥረት እውቅና መስጠት ይገባል። ይሁን እንጂ አፍሪካን በመሰረተ ልማትና እንዲሁም ደግሞ በዲጂታል መሰረተ ልማት ለማጠናከር መስራታችንን መቀጠል ይኖርብናል።
የፓን አፍሪካ ድርጅቶች በአፍሪካ አገሮች መካከል የሚደረገውን የንግድ መሰናክሎች ማሻሻል ለኢኮኖሚ ነጻነት ትልቅ አስተዋጽኦ ያለው መሆኑን ይናገራሉ። ቡድን ቦሎሬ ከተባለ ድርጅት ጄሮም ፔቲት መደረግ ያለበትን ሲናገሩ
Le besoin de l'Afrique de développer une forme de d'autarquie
There is a need for Africa to develop a form of autarky in the positive sense.
ለአፍሪካ የኢኮኖሚ ነጻነት የማሳደግ ፍላጎት አለ። ይህ ግን የራሳቸውን ፍጆታ አስመልክቶ በሌላው ዓለም ላይ ያላቸውን ጥገኝነት በመቀነስ የራሳቸውን ምርት ለመጠቀም ሂደቱን ለማቀላጠፍ ከመሰረት የመጣ በጎ አመለካከት ነው። ስለዚህ ማምረቻዎችን የኢንዱስትሪ ምርቶችንና በአፍሪካ ሀገሮች መካከል ያለውን የምርት ልውውጥ ማሳደግ አስፈላጊ ነው። እነዚህ ሁሉ ችግሮች ተግባራዊ የሚደረጉት ግን የፓን አፍሪካ ነጻ የንግድ ቀጠና በቦታው ሲኖር ነው።
ከ40 በላይ የአፍሪካ ሀገሮች አህጉራዊ ነጻ የንግድ ቀጠና ለመመስረት ተስማምተዋል። የንግድ ልውውጡን በስራ የሚያከናውኑት ወገኖችም ከቀረጥ ነጻ የሆኑ መሰናክሎች በቶሎ ተነስተው ስምምነቱ ፍሬ ማስገኘት ይጀምራል ብለው ተስፋ ያደርጋሉ።
ክቡራትና ክቡራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ወደ ሁለተኛው ቅንብር ነው የምንሻገረው። የአሜሪካ ድምጽ ዘጋቢ በነክሰገ በትግራይ ክልል ደቡባዊ ዞን ወደ ማይጨው ከተማ በስተምዕራብ 40 ኪሎ ሜትሮች ርቀት ላይ ወደምትገኘው ነክሰገ ወረዳ የተጓዘው የአሜሪካ ድምጽ ዘጋቢ ዓለም ፍስሐ አርሶ አደሮች ስለሚገኙበት ሁኔታ ጠይቋቸዋል። ከ2013 ዓመተ ምህረት ጀምሮ ያሉባቸውን ችግሮችም ይናገራሉ። ዝርዝሩን ዓለም ያቀርባል።
የወረዳ ነክሰገዋና ከተማ ወድ ሰምሮ ይባላል። በከተማውና በገጠር የሚኖሩ ሰዎች ያለውን ወቅታዊ ሁኔታ አስመልክቶ አስተያየት እንዲሰጡኝ ጠይቄያቸው ነበር። አታ ሐድሽ ተሰማ ይባላሉ። አታ ሐድሽ በነክሰገ ወረዳ በመትገኘው ንቃህ የምትባል ጣቢያ የሚኖሩና በርሻም ታደሩ ገበሬ ናቸው።
2013 2014 ምርት ዘመኑ ያው እርሻው አልተረሰም። አትክልት እርሻው አላረሰም ገበሬው። ምርጥ ዘርም መደበሪያም አልቀረበለትም። በዛ ምክንያት ለ2014 ቡቁ ምርት ያላገባ ያው ለጠላት ፍር ስለሆነ እርዳታም አልነበረም። ሁሉም አልነበረም። ዝም ብለው ነው በረሃ በበረሃ ነው የሚቀመጠው ነበር። ያው ግማሽው አንዳንድ ቤት ቁጭ ያለ ትንሽ መገኘ ነበር። መብዛቱ ገበሬው ግን ዝም ብሎ የነበረውም ታውረም ቢላ ነው ነበር እንጂ ሌላ እርዳታ ምናምን አላገኘም። ምንም እንደዛ ነው እርዳታም ባል የለም። ክባና ጧም ያው እንደቀጠለ ነው ያለው። አሁን ገበሬው ካለው ታውረው ነው የሚኖረው። ያው እንተምታይት መንግስትም ያው እስካሁን እየጫረ ነው ያለው። ገበሬውም እስካሁን ያዘው ይዘው በቃ ታብሮ ነው የሚበላው ያለው እንጂ ሌላ ምን በመንግስት ያቀረበት ምናምን የለም ማለት ነው።
ሌላኛው አስተያየት ሰጪ ገነት ወረስ ትባላለች። ገነት በአካባቢ ያለው ችግር እንዴት ትገልጣዋለች?
ያሁን ሰዓት ማለት አንድ ሴት ባለ ትዳር ከሆነ ዳሁን መከላከያ የለም ማለት የጥንስ መከላከያ ሳትወድ ታረግዛለች ማለት ነው። ገዘችን ልትወልድ መድኃኒት የለም። ብዙ ችግር አለ። አይደለም ውሃ በቃ ያል በሁሉ ቦታ እንት እየፈለክ ነው ምትለው ቦምባ እንደናት ጥራት የለም። ዝም ብለህ ነው በቃ ለህይወት ብለህ ያን ጊዜ መሰለፍ ነው እንጂ ምንም የሚበላ ነገር የለም። አሁን እርዳታ የሚባል መቼ ይቀርል? እርዳታ የለም አሁን ማለት ነው። ዋና ዋና አስቸጋሪ ግን በቃ መብራት የሴቶች አሁን ምንም ጥቅሞ ሆሞ የለም። ህፃናት አለው ትምህርት የለም። ትምህርት ተዘግቷል ማለት መምህራን የሚበላ ስለሌለ ሄደዋል ወደ ቤታቸው። አሁን ህፃን ግድ ነው ቤት ነው ቁጭ ብለው ቁጭ ካለ ቤት ደግሞ ሚያስፈልጋል አንድ ነገር ያስፈልጋል ህፃን እና ለሱም ሆነ ምን ነገር የለም። ሳትወድ ዝም ብለህ ያው የወትራሰና ታጠፋ የነበረ እንጂ ምንም
እንደገና ታጋላለጥ። የአካባቢው ህዝብ በእርሻ ነው የሚተዳደረው። መንግስት ሰራተኛም አለ ደሞዝ ግን የለውም። ትንሽ ቦታ ያላቸው ቤት አከራይተው ከሚጠቀሙ በስተቀር ሁሉም በችግር ውስጥ ነው ያለው ትላለች።
ምንም ነገር የለም ለራሳቸው እነሱ ምንም የለም። ወረዳ ራሱ ከህዝብ በቃ አንድ ነገር ያለው ሰው ካለ እነሱ በቃ ለስራ እንዲያው እነሱ እንጃ እንዴት እንደብሎ እንደሚኖሩ እንጃ ገርሞኛል። ደራሴ ደሞዝ የለም። ህዝብ ራሱ ስጠኝ ነው እንጂ ምሰጥህ የሚል ነገር የለም። ይሰራ ብር ያለ ሰው ነው እሻ የሚተዳደረው። ከመቀሌ ምናምን የሚመጡ አንድ ሰው አለ እነሱ ነው የሚሰሩት እንጂ እዚህ የሚኖር ሰው ማለት ቢያንስ አንዳንድ የሚሻል ቢባት ቤት ሀብታም ከሆነ ቤት ካለው ክራይ ቤት ምናምን ይሻላል ያልጋ ማለት ነው እንጂ ካልሆነ ብዙ ድሃ አለ። ቤት የለው እርሻ የለው ያልነበረው ሰራተኛ መንግስት ነው የሚተዳደር ልጆች ያለው ሰው አለ ብዙ ሰው አለ። ከባድ ነው በጣም ማለት ነው እንጂ ገበያ አለ ትክክል ነው የሚኖረው ያለ ግን ያለው ብር ነው ብቻ ነው የሚጠቀመው።
በመጨረሻ የከተማ ወድ ሰምሮ ነዋሪ ወጣት ፍጹም ሀጎስ ነው አስተያየቱን ይሰጠኝ።
አፍቲ ከተማ ናይ ምንቅስቃሱ ለሓለፈ 2010
በከተማው ከ2013 ጀምሮ ከባድ ችግር ነው ያለብን። መብራት፣ ወፍጮ ቤትና ሕክምና የለም። በህመምና በረሃብ ሰዎች እየሞቱብን ነው። እስካሁን እርዳታ የሚባል ነገር አላገኘንም።
ከዚህ ተዓጽዩ እድነብርሎ በጣም አብይ ችግር እድነው ወተሕረ ተሰብነ ማለት
ሁሉም ለሰጡኝ አስተያየት እጅግ በጣም አመሰግናለሁ። ዓለም ፍስሐ ለአሜሪካ ሬዲዮ ከመቀለ።
ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን የዕለተ ሐሙስ ምሽት ዝግጅታችንን ነው። ዝግጅታችን እስከ 4 ሰዓት ይቀጥላል። ታዲያ በየሳምንቱ በዚህ ሰዓት የሚቀርበው ሳይንስ እና ተፈጥሮ አካባቢ ነው። ተከታዩ በዚህ ዝግጅት ለምሽቱ በኢትዮጵያ በቂ የክረምት ዝናብ መጠበቁን የኢትዮጵያ ሜትሮሎጂ ኢንስቲትዩት ማስታወቁን የተመለከተ ዘገባ ነው። ተቋሙ በኢትዮጵያ ክረምት ወቅት ዝናብ በበቂ እንደሚጥል ትንበያ እንደሚያመለክት ነው ያስታወቀው። በተቋሙ የረጅም ትንበያ ክፍል ባልደረባ በወይዘሮ ምህረት ሙሉነ በአሁን ወቅት በፓስፊክ ውቅያኖስ ላይ ያለው አመቺ የአየር ጸባይ ሳቢያ የክረምት ዝናብ በመጠኑም በቆይታውም በቂ ሆኖ ይቀጥላል ነው ያሉት። በሌላ በኩል ዝናሙ በኦሮሚያ በምስራቅ ሸዋ ዘግይቶ መጀመሩ የተነገረ ሲሆን በባሌ ዞን ደግሞ እስካሁንም አለመዝነቡን የአካባቢው የግብርና ጽሕፈት ቤት ኃላፊዎች ለአሜሪካ ድምፅ ተናግረዋል። ገልሞ ዳዊት ነው ለምሽቱ ሳይንስ ተፈጥሮና አካባቢ እንዲህ ያሰናዳው።
በደቡብ ኢትዮጵያ ከፊል ቆላማና ወይና ደጋ አካባቢ በመጣለ የሚታወቀው የበልግ ዝናብ በተለያየ አካባቢ ዘግይቶ መጀመሩን በአንዳንድ ቦታም ደግሞ አለመጣሉን የኢትዮጵያ ሜትሮሎጂ ኢንስቲትዩት ገልጿል። በተለይ በደቡብ ምስራቅ ኦሮሚያ ዘግይቶ የጀመረው የበልግ ዝናብ በመቋረጡ በሰብሎች ላይ ጉዳት ማድረሱን የክልሉ ግብርና ቢሮ ለቪኦኤ አብራርተዋል። ነገር ግን የኢትዮጵያ ሜትሮሎጂ ኢንስቲትዩት አሁን በበርካታ የአገሪቱ ክፍሎች መጣለ ጀመረው የክረምት ዝናብ እንደበልጉ የሚቋረጥ አይደለም ብለዋል። ወይዘሮ ምህረት ሙሉነ በኢንስቲትዩቱ የረጅም ትንበያ ክፍል ባልደረባ ናቸው።
የክረምት ዝናብ ቀድሞ የሚጀምረው በደቡብ ምዕራብ የሀገሪቱ ክፍሎች ቀድሞ ይጀምርና ቀስ በቀስ ወደ ላይ ወደ ሰሜን እና ሰሜን ምስራቅ የሀገሪቱ ክፍሎች እንዲሁም ወደ መካከለኛ የተስፋፋ ነው የሚሄደው እና አሁን በዚህ ጊዜ ግን አሁን የክረምት ዝናብ ተጠቃሚ አካባቢዎች ዝናብ በብዛት እያገኙ ነው። እንዲሁም የባህር ወለል የፓስፊክ ውቅያኖስ መቀዝቀዝ ላኒና ተጽዕኖ ስር ስላለ ያ ደግሞ ለክረምት ዝናብ ጥሩ አስተዋጽኦ አለው። በመሆኑም ዝናቡ ቀጣይነትና ክረምቱ በአብዛኛው የሀገሪቱ ክፍሎች መደበኛና ከመደበኛ በላይ እንደሚሆን የተጠበቀው።
ወይዘሮ ምህረት ባለፉት ዓመታት በኢትዮጵያ በድርቅ የተጎዱ አካባቢዎች ጭምር በቂ ዝናብ እንደሚያገኙ ትንበያው ያሳያል ብለዋል።
በኢትዮጵያ ሜትሮሎጂ ኢንስቲትዩት የተሰጠው ትንበያ በእነሱም አካባቢ አሁን የክረምቱ ዝናብ ጥሩ እንደሚሆንና በአብዛኛው ከመደበኛው ጋር የተቀራረበ እንደሚሆን ነው ትንበያ የተሰጠው።
ደቡብ ምዕራብ፣ ማዕከላዊ ኦሮሚያ እንዲሁም የምስራቅ ኦሮሚያ አካባቢዎች የክረምቱ ዝናብ ተጠቃሚ መሆናቸውም ተነግረዋል። አቶ ጥላሁን ደንዴሳ የኦሮሚያ ግብርና ቢሮ የአየር ትንበያ ባለሙያ ናቸው።
የዝናብ ወቅቱ ለአራት ወራት የሚቆይ ነው። የኢትዮጵያ ሜትሮሎጂ ኢንስቲትዩት ትንበያ እንደሚያሳየው በአራቱ የወለጋ ዞኖች በኢሉ አባቦራ፣ በቡኖ ቤደሌ፣ በጅማ በአምስቱ የሸዋ ዞኖች በባሌ፣ በምስራቅ ባሌ፣ በሁለቱ አርሲ ዞኖች ከመደበኛና መደበኛ በላይ ዝናብ ይጠበቃል። እኛም በተሰጠን ትንበያ ላይ ተመርኩዘን የክረምቱን ዝናብ አሃዝ ተከታትለን እየመዘገብንን አሁን ከምስራቅ ሸዋ ዞን ውጪ ዝናብ እየጠበቁ በነበሩ ቦታዎች በጥሩ ሁኔታ እየጣለ ነው።
የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ በዚህ በተገባደደው ሰነ ወር መጀመሪያ ባወጣው መግለጫ አሁንም ኢትዮጵያን ጨምሮ በተለያዩ የምስራቅ አፍሪካ ሀገራት የሚኖሩ ማህበረሰቦች በ40 አመታት ውስጥ ባልታየ ሁኔታ የዝናብ ወቅቶች በመቋረጣቸው ለከፍተኛ ራብ ሊጋለጡ መሆናቸውን አስጠንቅቋል። ድርጅቱ በተለይ በግሮጎሳውያኑ ዘመን አቆጣጠር ከጥቅምት እስከ ታህሳስ 2020 ከመጋቢት እስከ ግንቦት 2021 ከጥቅምት እስከ ታህሳስ 2021 እና ከመጋቢት እስከ ግንቦት 2022 የጣለው ዝናብ ከአማካይ በታች መሆኑን ገልጸዋል። በተለይ ከመጋቢት እስከ ግንቦት 2022 የጣለው ዝናብ በጣም ዝቅተኛ መሆኑን የጠቆመው የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ሪፖርት በዚህ ምክንያት ከፊል ሶማሊያ፣ ምስራቅና ደቡብ ምስራቅ ኢትዮጵያ እንዲሁም ሰሜን ኬንያ አካባቢዎች በቆይታው ረጅም የተባለን ድርቅ አስተናግደዋል ብለዋል። በዚህም የተነሳ በኢትዮጵያ፣ በኬንያና በሶማሊያ ከ18 ሚሊዮን በላይ ሰዎች ለምግብ እጥረት መዳረጋቸውን ገልጸው ይህም ቁጥር በሚመጣው መስከረም ወር ወደ 20 ሚሊዮን ሊያድግ እንደሚችል ተንብየዋል። ዘንድሮም በኢትዮጵያ ደቡባዊና ደቡብ ምስራቅ አካባቢዎች ሊጥል የነበረው የበልግ ዝናብም በቂ እንዳልነበረ የኦሮሚያ ግብርና ቢሮ የአየር ትንበያ ባለሙያው አቶ ጥላሁን ደንዴሳ ገልጸዋል። የባሌ ዞን ግብርና ጽሕፈት ቤት ኃላፊ የሆኑት አቶ አልይ መሐመድም ለአሜሪካ ድምፅ ሲናገሩ የበልጉ ዝናብ በተቋረጠባቸው የባሌ ዞን አካባቢዎች ሰብሎች መውደማቸውን ተናግረዋል።
ባሌ ዞን ሁለት የምርት ወቅቶች አሉት፣ በልግና ክረምት። የበልጉ ዝናብ የዞኑን ደጋማ 40% ወረዳዎች፣ የቆላማ ወረዳዎችን ደግሞ በ60% የሚሸፍን ነው። በተለይ በዘንድሮ የበልጉ ዝናብ በመዘግየቱ ትልቅ ጉዳት ነው በሰብል ላይ የደረሰው። በዚህም በበልግ ዝናብ ከሁለት መቶ ሺህ በላይ ሄክታር መሬት ላይ ከተዘራው ሰብል 39% የሚሆነው ጠፍቷል ማለት ነው። አሁንም ይሄ የክረምቱ ዝናብ ቀስ በቀስ ነው ወደኛ ዞን እየመጣ ያለው። እስካሁን ግን ሰብል ለመዝራት የሚያበቃ ዝናብ አልዘነበም።
በኢትዮጵያ ሜትሮሎጂ ኢንስቲትዩት የረጅም ትንበያ ክፍል ባልደረባ የሆኑት ወይዘሮ ምህረት ሙሉነም አሁን በበርካታ የሀገሪቱ ቦታዎች መጣለ ጀመረው ዝናብ ቀስ በቀስ ወደ ሰሜን፣ ሰሜን ምስራቅና ሌሎች ቦታዎች እንደሚስፋፋ ትንበያው ያሳያል ብለዋል። የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ እንደሚለው በምስራቅ አፍሪካ እየታየ ባለው ድርቅ ምክንያት በኢትዮጵያ ብቻ ከ7 ሚሊዮን በላይ ሰዎች ለምግብ እጥረት ተጋልጠው ይገኛሉ። ለአሜሪካ ድምጽ ገልሞ ዳዊት ከአዲስ አበባ።
አመሰግናለሁ ገልሞ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ለምሽቱ የመጨረሻው ያደረግነው ቅንብር ነው የምንሻገረው። በልማዱ አጠራር የዝንጀሮ ፈንጣጣ የተባለውንና በቅርቡም በወረርሽኝ መልክ የተከሰተ በሽታ እንቃኛለን። ዓለም እጅግ ተቸግሮ ካለበት የኮሮና ቫይረስ ወረርሽኝ ሳይወጣ አንድ ሌላ ወረርሽኝ ቀድሞ ተደብቆ ከነበረበት አፍሪካ ወደ ሌሎች የዓለም ክፍሎች በፍጥነት በመስራጨት ላይ ይገኛል ይለናል እንግዲህ ወልዴ ባሰናዳው በምሽቱ ቅንብሩ። በሽታው እየተሰራጨ ያለበት ፍጥነትና ያካለለ ያለው የዓለም ክፍል ብዛት የዓለም ጤና ድርጅትና የተላላፊ በሽታ ባለሙያዎችንም እያሳሰበ ይገኛል። በልማዱ አጠራር ማንኪ ፖክስ የዝንጀሮ ፈንጣጣ ይባላል። እንግዲህ ወልዴ ቀደም እንዳስተዋወቅኩት ያሰናዳውን የበሽታው ምንነትና አሁን ያለበትን የስርጭት ደረጃ የሚመለከት አጭር ቅንብር ይዞ ቀርቧል።
እንደ አውሮፓውያን ዘመን አቆጣጠር ከጥር 1 2022 ጀምሮ በ42 ሀገራት ውስጥ 2103 በበሽታው የተያዙ ሰዎች እንደተገኙ በላቦራቶሪ ምርመራ መረጋገጡን የዓለም ጤና ድርጅት ያስታውቃል። በሽታው በአብዛኛው ወደ ሞት የሚያደርስ ባይሆንም ይህ ፕሮግራም እስከተጠናከረበት ድረስ አንድ ሰው ብቻ መሞቱን እንደሚያውቅ የጤና ድርጅቱ ይናገራል። የህክምና ባለሙያዎች እስካሁን በበሽታው ተይዘው ለምርመራ የሚመጡትን ሰዎች ተመልክተው እንደተናገሩት በአብዛኛው በተመሳሳይ ጾታ ግንኙነት የሚያደርጉ ወንዶችን ከአዲስ ጓደኛ ጋር ወይም ከአንድ በላይ ሰዎች ጋር ተመሳሳይ የጾታ ግንኙነት የሚያደርጉ ወንዶችን እያጠቃ እንደሚገኝ ይናገራሉ። ለመሆኑ የዝንጀሮ ፈንጣጣ ምንድነው? ዶክተር ዮሴፍ ብርቁ በዚህ በአሜሪካ ሀገር በሴንትራ የህክምና ማዕከል የተላላፊ በሽታዎች ባለሙያ ናቸው።
ድሮ ከሚታወቀው ስሞል ፖክስ ከሚባለው ፋሚሊ ውስጥ ያለ ቫይረስ ነው። የተገኘው መጀመሪያ በእርሊ 1930s ውስጥ ከዝንጀሮች ማለት ከጦጣዎች ስለሆነ ነው ያ ስም የተሰየመው እንጂ ይሄ ቫይረስ ሙሉ በሙሉ በጦጣዎች ላይ ብቻ የሚገኝ አይደለም እና ቫይረሱ ያው በእንግሊዘኛ ዞኖቲክ የሚሉት ወይም ደግሞ በአማርኛ ወደ ሰው ዘሎ ወይም ተላልፎ በሽታ የሚያመጣ ቫይረስ ማለት ነው እና በቅርቡ ከ1980 በኋላ ነው የዚህ በሽታ ሁኔታ በደንብ እየታወቀ የመጣው። ምክንያቱም ከዛ በፊት የስሞል ፖክስ ቫክሲኔሽን ስለነበረ ያ የስሞል ፖክስ ከጠፋ በኋላ ይሄ ቫይረስ ዶሚናንት ወይም ደግሞ ዋናው ተላላፊ ሆኗል።
ትኩሳት፣ ብርድ ብርድ ማለት፣ ፊት ላይ ጀምሮ ወደ ሌሎች ሰውነት ክፍሎች የሚሰራጭ ሽፍታ ዋና ዋና የዝንጀሮ ፈንጣጣ ምልክቶች ናቸው።
ስሞል ፖክስ የሽፍታ የትኩሳት ስሜቶች ያመጣል። በአብዛኛው ግን በሽታው ራሱን በራሱ ችሎ የሚጠፋ ሽታ ነው። ለብዙ አደጋ የሚጥል አይደለም። ግን የተወሰኑ የህብረተሰብ ክፍሎች ላይ ከፍ ያለ ወይም አደጋ የማድረስ በጣም የተወሰኑት ደግሞ እስከ ሞትም የማድረስ ሁኔታ ይኖራል። ግን በአብዛኛው ከ90-95% በላዩ ሰው ሙሉ በሙሉ ከበሽታው በራሱ ይድናል ማለት ነው።
ሐኪሙ በማከልም መድኃኒቱ በቀላሉ አይገኝም፣ አሁን ባለው ሁኔታም አስፈላጊ አይደለም ብለዋል። ከአጠቃላይ ከጥር 15 2022 ጀምሮ ሪፖርት ከተደረጉት በበሽታው ከተያዙት ሰዎች ውስጥ 98% የሚሆኑት የተያዙት ካለፈው ግንቦት ወር ወዲህ ነው። የዓለም የጤና ድርጅት እንደሚለው በበሽታው የተያዙ ሰዎች እውነተኛ ቁጥር ግን ሪፖርት ከተደረገው በላይ ሊሆን ይችላል።
በሽታው በአጠቃላይ በዓለም ህብረተሰብ ላይ ሊያስከትል የሚችለው አደጋ መካከለኛ የሚል የማስጠንቀቂያ ደረጃ ተሰጥቷል። በዓለም ዙሪያ የሚገኙ 30 የሚሆኑ የህክምናና የሳይንስ ባለሙያዎች በያዝነው ሰኔ ወር መጀመሪያ ላይ የዝንጀሮ ፈንጣጣ የሚለው ስም የመገለልንና በሽታውን ከተወሰኑ ሰዎችና አካባቢ በተለይም ከአፍሪካና አፍሪካውያን ጋር የማያያዝ ሁኔታ ስለሚያሳይ የዓለም ጤና ድርጅት የበሽታውን ስም እንዲቀይር ጠይቀዋል። የጤና ድርጅቱም የበሽታውን ስም ለመቀየር መወሰኑን ባለፈው ሰኞ አስታውቋል። የዝንጀሮ ፈንጣጣ ቀድሞ እንደምናውቀው የተለመደው ፈንጣጣ ክትባት ኖሮው ይሆን?
በርግጥ በክትባት አለው። ክትባቱን ይሄን ክትባት ላይሰንስ ቢሆነው ከ2019 በኋላ በተለይ በተለያዩ አውሮፓ እና በአሜሪካ እንደዚህ የመዛባት ወይም ደግሞ ይሄ አውትብሬክ የምንለው አይነት ነገር ከተከሰተ በኋላ ክትባት ወጥቷል። ግን ክትባቱ ለማስ ወይም ደግሞ ለአብዛኛው ህዝብ አሁን ለኮቪድ እንደሚሰጠው የሚሰጥ አይነት ክትባት አይደለም። ለተወሰኑ ግሩፖች ለምሳሌ ላብራቶሪስ በዚህ ቫይረስ ላይ የሚሰሩ ወይም ደግሞ በተወሰነ ኤሪያ ያቅም የሰውነታቸው የበሽታ መከላከል አቅማቸው ዝቅተኛ የሆኑ ህፃናቶች በጣም ህፃናቶች በሚታመሙበት ጊዜ ወይም ደግሞ ሪስክ ያላቸው ሰዎች ይሰጣልና ክትባቱ ግን በጣም በብዙ አቬላቢሊቲ ወይም ደግሞ የመገኘት ሁኔታ በስፋት የሚታይ አይደለም። እና የክትባቱ ባህሪ ራሱ ከስሞል ቦክስ ክትባት ጋራ ዝምድና አለው።
ምርመራው እንዴት ይከናወናል? እንደ ኢትዮጵያ ባሉ ሀገሮች በቀላሉ ምርመራ ለማድረግ የሚያስችሉ ሁኔታዎች አሉ ወይ ስል ዶክተር ዮሴፍን ጠይቄያቸው ነበር።
በአብዛኛው ኮንፈርም ወይም ደግሞ ማረጋገጫው ቴስት ከስኪኑ ከሽፍታው ላይ ተወስዶ የሚሰራ PCR ነው። እና ቴስቱን መስራቱ ሳይሆን ከባዱ ቴስቱን ለመስራት ሳምፕሉን የምንወስድባቸው የምናጓጉዝባቸው የላብራቶሪ ቁሳቁሶች አስፈላጊ ናቸው እንጂ አሁን እኛም ሀገር ለምሳሌ ለኮቪድ PCR ከተሰራ አሁን ላለው ኮቪድ በሽታ ለዚህም መስራት የሚያቅት ሁኔታ አይደለም። ግን አብዛኛው ሳምፕሉ እንዴት እንደሚወሰድ እና ብዙ ጊዜ ደግሞ አንድ ሴንተር ውስጥ ብቻ ሊሰራ ነው የሚገባው። ብዙ ቦታ መሰራትም አያስፈልገውም ምክንያቱም የበሽታው ስርጭት በጣም የተወሰነ ነው።
ቅድመ ጥንቃቄን በተመለከተ ዋናው የመተላለፊያ መንገድ ቀጥተኛ የሆነ ንክኪ እንደመሆኑ በበሽታው ተይዟል ተብለው ከተጠረጠሩ ሰዎችና እንስሳት ጋር መነካካትን ከማስወገድ በስተቀር የተለየ የምናደርገው ጥንቃቄ አይኖርም ይላሉ ሐኪሙ።
ጥንቃቄው እንግዲህ ይሄ ነው። ጥንቃቄው ምንድነው? ይሄ በሽታ አንደኛ ያው በስርጭቱ ከታየ በአብዛኛው በአፍሪካ ውስጥም ቢሆን ሲከሰትም የተከሰተውም ያለውም ለብዙ ዘመን በየጊዜው ያለው በመሐከለኛው አፍሪካና በምዕራብ አፍሪካ ሀገሮች ውስጥ ነው እና ወደ ታች መጣ እንኳን ከተባለ አንዳንድ ጊዜ ሱዳን ውስጥ የአውትብሬክ ይኖራል። ማለት የበሽታው ስርጭት አንዳንድ ጊዜ ይመጣና ይመለሳል። በተረፈ ግን በነዛ በመካከለኛው አፍሪካና በምዕራብ አፍሪካ አካባቢ ያለ ሰዎች ውስጥ ነው ያለው በሽታው እና ይሄ በሽታ ዝም ብሎ ሊጠረጠር አይችልም ሌላ ቦታ ማለት ነው። ሌላ ቦታ ያለ ሰው ይሄን በሽታ እንዲይዘው ወይ ከዛ አካባቢ የመጣ ሰው የታመመ ወይም ደግሞ እንስሳ ይሄንን ቫይረስ የተሸከመ እንስሳ ጋራ ግንኙነት ያለው ሰው ካለ መጠርጠር ይቻላል እና ያንን ሰው ከተጠረጠረ ለተወሰነ ጊዜ ከዛ ሰው ጋራ ንክኪ እንዳይኖር ወይም ከተጠረጠሩ ሐኪም እንትኖች እንስሶች ጋራ ንክኪ እንዳይኖር ማድረግ ነው እንጂ የተለየ ቀድሞ የሚደረግ መከላከያ የለውም።
ኢትዮጵያን በተመለከተ የህብረተሰብ ጤና ኢንስቲትዩት ባለስልጣናት በአገሪቱ ለሚገኙ የመገናኛ ብዙሃን ባለሙያዎች በሰጡት መግለጫ በሽታው ከተከሰተ ለመቆጣጠር እንዲቻል 20 በሚሆኑ የአገሪቱ መግቢያና መውጫ ኬላዎች ላይ ቁጥጥር እየተደረገ እንደሚገኝና 50 የሚሆኑ የላብራቶሪ ማዕከላት ምርመራ ለማድረግ ተዘጋጅተዋል ብለዋል። የጤና ኢንስቲትዩት ባለስልጣናት እንዳሉት እነርሱ እስከሚያቁት ድረስ የዝንጀሮ ፈንጣጣ በኢትዮጵያ እስካሁን አልተከሰተም። ለአሜሪካ ድምጽ እንግዶልዴ ከአሌክዛንድሪያ።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮሳት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን amharic.voanews.com፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ።
አድማጮች፣ በቅርቡ በምዕራብ ኦሮሚያ የተፈጸሙትን ግድያዎች ጨምሮ በወቅታዊ ርዕሰ ጉዳዮች ላይ ያተኮሩ ልዩ ልዩ ቅንብሮችና ዘገባዎች በነገው ምሽትና የፊታችን ቅዳሜና እሁድ በሚኖሩ ፕሮግራሞቻችን እንደሚጠብቋቸው አስታውሰን ወደ ስንብቱ እናመራለን። ነገ ምሽት እንገናኛለን። ያስተናገድኳቸው አሉላ ከበደ፣ አቀናባሪው ኤልያስ አስማረ እንዲሁም ከተቀሩ ባልደረቦች ጋር በዚሁ ተሰናበትን። ሰላም፣ ደህና እደሩ። Thank you.